የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰምታችኋል? ያን የተለመደውን የዘወትር ያክብሮት ሰላምታችንን እያስቀደም የዛሬ የጥር 2 ቀን 2013 ዓመተ ምህረት ወይም እንደ አውሮፓውያን አቆጣጠር የጃንዋሪ 10 2001 ቅንብራችንን ይዘን ቀርበናል። በአገራችን ኢትዮጵያ በጎሰኝነት ልክፍት ያበዱ ህዋት ወያኔ ኦነግ ኦፒዲዮ በጣምራ በደምና በስጋ የተዋሃደውን በታሪክና በባህል የተሳሰረውን ያገር ህልውና ለማስከበር አብሮ የሞተውን አብሮ የተቋደሰውን በጥላትነት እንዲቧደን በማድረግ ወደ እርስ በርስ ልቅት ካሸጋገሩት ረጅም ዓመታት ተቆጥሯል። ላለፉት 30 ዓመታት ለተጠጋ ዘመን በህዝብና በአገር አንድነት ላይ ከፍተኛ ጉዳት ያደረሰውን ኮቴ ተከትሎ ስልጣን ላይ የተቆናጠጠው ባለትረኛ ያብይ ኦነግ ኦፒዲዮ አገዛዝ ጥላቻና መለያየት በማስፈን በማንነት ላይ ያረፉ ግድያዎችን ማፈናቀሎችና ሰላማዊ ዜጎችን በማፈን ወንጀል ላይ ተሰማርተዋል። በዚህ መከራ ዘመን መስዋዕትነቱን በይበልጥ እየከፈለ ያለው ያማራው ነገድ ነው። ዘረኞች የተለያዩ ፖሊሲዎችን ቀርጸው ከዘመቱበት ግማሽ ምዕተ ዓመት እየተጠጋ ነው። በሰው ልጅ አምሮ ሊታሰቡ የማይችሉ ጭፍጨፋዎች ተካሂደውበታል። ዛሬም አላባራም። ከነዚህ የግፍ ሰለባዎች መካከል ነፍሰ ጡሮች፣ ጨቅላ ሕፃናት፣ አቅመ ደካማዎችና አረጋውያን ይገኙባቸዋል። ይህ ታሪክ ይቅር የማይለው አርሜኒያዊ ግፍ እየተፈጸመ ያለው የኢትዮጵያዊነት ዋስትናና ማገር ሲሚንቶና አሸዋ በሆነው በአማራው ነገድ ላይ ነው። ለነጻነት ቀናይ፣ ፍትህ አክባሪና ፈላጊ የአንድነት ምሰሶ አማራ በዘረኞች ጠላት ተደርጎ ተስሏል። ብዙ መቶ ሺዎች ከቦታቸውና ከቀያቸው ሲፈናቀሉ፣ ብዙ ሺዎች ሲገደሉ የጽንፈኛ ፌዴራሊዝም ገዢዎች ግን አላየንም አልሰማንም እያሉ ነው። ክቡር የሆነው የሰው ልጅ ሰብአዊ መብቱ ሲጣስ የኦነግ ኦፒዲዮ አገዛዝ ዝምታን በመምረጡ አገሪቷ ሥርዓትም ሆነ መንግሥት እንደሌላት አድርጎ አቁሟታል። ዛሬም ዘረኞች ተቧድነው በዘረጉት መዋቅር የእርስ በርስ ፍጅትና መተላለቅ እንዲሰፍን በተለይም አማራዊ ኢላማ ተደርጎ የዘር ማጥፋትና የዘር ማጥራት ወንጀል እንዲፈጸምበት በሚያደርጉት ጥሪ ውድ ሕይወታቸው እንዲጠፋ የተደረጉትን ዜጎች ሁሉ ነፍሳቸውን ይማር እንላለን። በህወሓት ወያኔ እግር የተተካውና በነፍስ ማጥፋትና የዘር ማጥራት ወንጀል ላይ የተሰማራውን የኦነግ ኦፒዲዮ አገዛዝ እየፈጸማቸው ባሉ ወንጀሎች ሁሉ ለፍርድ መቅረብ ይኖርበታል እንላለን። ነፍሰ ገዳዮችን እያሰማራ ያለውም አብይ በሚፈጸሙ ወንጀሎች ሁሉ ተጠያቂ ያስደርገዋል እንላለን። ከዜጎች የህልውና መጥፋት ጋር በተያያዘ ከ404 ቀናት በፊት በኦነግያን ታፍነው ደብዛቸው ስለጠፋው የአማራ ወጣት ዩኒቨርሲቲ ተማሪዎች ዕጣ ፈንታ አስመልክቶ ዛሬም ድምፃቸው በመሆን ከጎናቸው የቆምን መሆናችንን እንገልጻለን። እነዚህን ለጋ ወጣቶች ለዚህ መከራ የዳረጋቸው የኦነግ ኦፒዲዮ አገዛዝና ያገዛዙ አጋሮች ናቸው። ለዚህም የወንብድና ወንጀል አሁንም ተጠያቂው ያብይ አገዛዝ ነው። የነዚህ ወጣቶች መታፈን መፍትሄ ያላገኘ ቁስል ነው። ሰው ሲበደል አቤት የሚለው ለመንግስት አካል ነው። የኢትዮጵያ መንግስት ተብየው ግን የታገቱትን ለማስፈታት ብሎም ህይወታቸው ሊታደጋቸው አልፈለገም። ከዛሬ ነገ ስተቱን አርሞ ኃላፊነቱን ይወጣል ተብሎ የማይታሰብ ወቅት ላይ ጥሎናል። ዛሬ እንደሚታየው ከሆነ አሳዳጁና አፋኙ ራሱ አገዛዙ ለመሆኑ በግልጽ እየታየ ነው። የአገሪቷና የህዝቧን ሉዓላዊነት ለአደጋ ያጋለጠው አገዛዝ በማካሄዳቸው የክህደት ተግባሮቹ የዜጎችን ህልውና ለፈተናና ለከባድ ችግር ጥሎታል። ሥራ ለሰሪው እሾህ ላጣሪው ነውና የኢትዮጵያ ህዝብ አንድነት ሲያፈርስ፣ ሀብቷን ሲግጡና ሉዓላዊነቷን ሲሸረሽሩ፣ አማራውን ሲያስገድሉና ሲያፈናቅሉ የነበሩት የህወሓት ሰዎች አንድ ባንድ እየተለቀሙ ለስር መዳረጋቸው እሰየው ነው። ምንም እንኳ ያዳናቸውና የገደላቸው ያለው አገዛዝ በነሱ መንፈስ የሚመራ ቢሆንም ያገር ነቀርሳዎች ሲቀነሱ ለቀጣዩ ህዝባዊ አመጽ መነሳሳት ጥርጊያ መንገዱን ይከፍታል። እነዚህ ድህነታቸውን ረስተው ራሳቸውን ከሁሉ በላይ በማድረግ በግርና በህዝብ ላይ ወንጀል ሲፈጽሙ የነበሩ በትግራይ የተራራው ምሽግ ሊደብቃቸው አልቻለም። በቀድሞው የወንብድና ዘመናቸው እነ ስብሐት ነጋ፣ ስዩም መስፍን፣ አባይ ፀሐዬ፣ አረጋዊ በርሄ የቀሩትም በትግራይ ገዳም ቤተኞች ነበሩ። በሰፈሩት ቁና መሰፈር አለና ዛሬ ቀንጎሎ የትግሬ መሬት የህዋት መነኩሳት ደብቆ ሊያኖራቸው አልቻለም። ለሁሉም ነገር ጊዜ ወሳኝ ነው። በሌብነት፣ በዘረፋ፣ በግድያ፣ በሽብርተኝነት የተካኑት ህዋቶች ወደ ወንብድና ዘመናቸው ለመመለስ አቅደው ግን መሬቱ ከዳቸው። አፈር ዘግነው ጉም ጨብጠው የፈጠሩት ጸረ አማራና ጸረ ኢትዮጵያ ትርክት በላቸው። ተራራን ቀጥቅጠን መተናልና ተራራውን እንደገና እንደፈለግን ሰርተን እናሳያችኋለን ሲሉን የነበሩት ከሌብነት ውጭ የሚያውቁት ነገር እንደሌለ ግልጽ ሆነ። በዚች እጅግ አዳጋች ወቅት ግን አንዳቸውንም ቆቡም ጥምጣሙም ቀሚሱም አልደበቃቸውም። ህዋቶች ራሳቸው የመጨረሻ ቀናቶቻቸውን መራራ እንዲሆን የፈቀዱ በመሆናቸው የሚያዝንላቸው አይኖርም። የህዋት መክሰም የተከሉብንን ተውሳኮች ሁሉ አብሮ የማጥፋቱ ዘመቻ እንዲቀጥል ጉልበት ሊሆን እንደሚችል ግልጽ ነው። በሀገር አንድነት ማመን፣ ለሕዝብ ጥቅም መቆም፣ በሥነ ምግባር መታነጽን የሚወድ ትውልድ እውን የማድረጉ ሥራ ጉልበት እንደሚያገኝና ዘረኞችን የሚፈለፍለው ማኅፀንም እንዲደርቅ እንዲመክን የምንሠራበት ወቅት ነው። በወያኔ ዘመን ኢትዮጵያ ለዜጎቿ የማትመች የምድር ሲኦል ሆና ቆይታለች። ዛሬም ይህ ሲኦል በከፋ መልኩ ቀጥሏል። ለዘረኞች ማጎብደድ ስለተለመደ ትውልድ በታኝ አስተሳሰብ ላይ ወድቀናል። ዘረኞችም የጋራ ዋጋችንን እየሰጡን ነው። አብይ የሚመራው የኦነግ ፒዲዮ አገዛዝ ከወያኔ ይሻላል ብሎ የሚጮህ ትውልድ መራባቱም መመለሻ ወደሌለው እንጦሮጦስ ለመውረድ እገዛ እየሰጠን ነው። የጋራ ማንነታችን አውልቀን በመጣላችን የህሊናና የአካል እስረኛ ተደርገናል። ለሀገር የሚጠቅም ሥራ የሚሰሩትን እያዋረድን እየጠቆምን እያሰቀልን ስለቆየን ዛሬ ሀገሪቷ የምትፈርስበትን ቀነ ቀጠሮ እስኪሰጡን ድረስ እየተጠባበቅን ነው። የአገረ መንግሥት ምስረታ በመክሸፉ የአገሪቱ ህልውና ወደ ከፋ መዳረሻ ገፋፍቷታል። ከወደቀውና እየጠፋ ካለው ህዋት ወያኔም ሆነ በዝግመት ወደ እልቂት እየወሰድን ካለው የአብይ አገዛዝ ኦነግ ኦፒዲዮ የሚወረሱ በጎ ነገሮች ስለሌሉ በቀጣዩ የዘውግ ማንነት ሂደት ማቆሚያ በማይታወቅበት መተላለቅን እንደሚገፋን ለመረዳት ጠንቋይ መሆንን አይጠይቅም። አብይ ኢትዮጵያ ይላልና እንቀበለው የሚል ጥሪ ይደመጣል። መንፈሱና አእምሮው ግን በተበላሸ እንቁላል የተሞላ ነው። የህዝብ ፍጅትና የአገር መበታተን የማያስደነግጠውን ጽንፈኛ ማወደስ አገሪቷን በመበጣጠሱ ተግባር ተባባሪ መሆን ነው። በውስጥም በውጭም ልዝብ አስመሳይ ተቃዋሚዎች ነን የሚሉና ለጣቢታ ኩርማን እንጀራ ያደሩ በግርድፍ ትንታኔያቸው ሊነግሩን የሚፈልጉት ከአብይ ሌላ ማንን ታመጣላችሁ የሚል ነው። በውሸት ማንነት የሚመራን ሰው ማወደስ፣ የተለያዩ ባሕርያትን የተላበሰ ሰው መውደድ፣ የሰዎችን ውዳሴ መውደድና የመሻት በሽታ ያለበትን የሰው አርአያ እንደሚሆን መሟገት፣ በተለይም አውራ ግብ ወይም ማስተር ፕላን ያደረገው አማራን የማስጨረስ ተልእኮውን በመካድ የሚደረግ ማጎብደድ፣ በራስ ጉያ ውስጥ ጸለምት ለብሶ የተሸሸገ ፍርሃትን ማስተላለፍ ይሆናል። አብይ የወያኔን ክፉ ዘመን ወደ በጎ ሥርዓት ሊያሸጋግር የሚችል አይደለም። አብይ ጆሮውን የሰጠው መንፈሱን ያሳደረው ለዘውገኛ መንግሥታዊ መዋቅር ብቻ ነው። በንጹሐን ደም እየተጨማለቀ ያለውን ጽንፈኛ የኦነግ ኦፒዲዮ አገዛዝን ከሚመራው አብይ የታማኝነት ማዕረግ አለን ብላችሁ የምትባትኑ በሞቀበት የሚዘፍን ሆድ የተሸከማችሁ ናችሁ። በከፋፍለህ ግዛ ሕገ መንግሥት ተደግፎ በሥልጣኑ ማማ ላይ ሆኖ ነጻነት እያልን የምንጮህለትን ክብር ጉዳይ የሚያጣጥልና ለአንድ አገር ለአንድ ህዝብ የቆሙትን የህዝብ አለኝታ ለስር የሚዳርግ ጽንፈኛ መሪ ለማወደስ የሚዳዳችሁ ከእውነት ይልቅ ግድ የሚሰጣችሁ የሆድ ነገር እንደሆነ አያጠያይቅም። ዛሬም እንደ ቀደምቱ ጊዜያቶች ሁሉ ለመጣው አገዛዝ ሁሉ ደፋ ቀና በማለት ባንዳነትን የእህል ውሃ ያደረጉትን እናወግዛለን። ሀገሪቷን በዘው ከፋፍሎና በህዝብ መካከል የጥርጣሬ መንፈስ አንብሮ የሥልጣን ዕድሜውን ለማራዘም እንዲችል በባንዳነት የተመለመሉትን ሁሉ ተግባሮቻቸውን እናወግዛለን። ሞትን፣ ስደትን፣ ድህነትን፣ መከራን በአማራው ላይ እንደምርጊት እየለሰነ ያለውን የኦነግ ኦፒዲዮ አገዛዝ አጅባችሁ አብይ አብይ የምትሉ የዘመኑ ባንዳዎች ግላዊ ፍላጎትን በማርካት ሁልጊዜ አትራፊ መሆን ስለማይቻል የማዕቱ ጊዜ ተቃርቧል። በጥቅመኝነት ስሌት ከአብይ ጋር ተወዳጅቶ የመከራ ዕድሜ የሚያራዝሙ አድርባዮቹም ሆኑ ያገዛዙ ልሂቃን ሕዝብ በአንድነት ሲነሳ ከማዕበሉ መትረፍ አይቻልምና ዛሬውኑ ንስሐ ግቡ እንላለን። ከህወሓት ወያኔ ህልፈት በኋላም እነ አብይ ሥልጣናቸውን ለማደላደል ሲሉ ከሚሰሩት ወንጀል እጃቸውን ይሰበስባሉ ብሎ መገመት ያዳግታል። እነ አብይ የቆሙበት መሠረት የሚሰሩት ቤት ፈጥሮና ሰልጥኖ ለሥልጣን ላበቃቸው ወያኔ ፍልስፍና መሆኑን መዘንጋት የለበትም። እነ አብይ ወያኔዎችና ኦነጎች እንዲሁም ሻቢያዎች ባቀነባበሩት የጭቆና ቀንበር መገለጫ በሆነው ባራዊ ተገ መንግስት ይመራሉ። ነብይ ይህን ጸረ ህዝብ ህግ ለሚቀጥለው ትውልድ ማውረስ እንደሚገባ ይደሰኩራሉ። ምክንያቱም ህልውናቸውና ህያውነታቸውን ያነጹት በዚሁ በጸረ ህዝብ አስተሳሰብ ላይ በመሆኑ ነው። ያም ተባለያ ለሁሉም ጊዜ ያለው እንዳለው ጠቢቡ ሰለሞን ሁሉንም ቋጠሮ ጊዜ የሚፈታው ይሆናል። በዛሬቷ ኢትዮጵያ እርግጠኞች ሆነን የምናየው ከትግራይ የበላይነት ወደ ኦሮሞ የበላይነት መሸጋገራችንን ነው። ሰላማዊ ሰዎችን የሚያስር፣ የሚገድል፣ የሚያስገድል፣ የሚያፈናቅል የዜጎች ደህንነት ደንታ የማይሰጠው አገዛዝ አለ። በዋናነት አገሪቷን እያሽከረከራት ያለው የኦነግ ኦፒዲዮ ቡድን ነው። የቀሩት የህወሓት ፍጥሮች ለኦነግ ኦፒዲዮ የመስፋፋትና የወረራ ተግባሮች በታዛዥነት ያገለግላሉ። ከዚህ ቀጥለን የዕለቱን ስርጭታችን እናስተዋውቃለን። በቅድሚያ ከኢትዮጵያ አንድነት ሬዲዮ በየ15 ቀኑ እየተዘጋጀ የሚቀርበው ከታሪክ ማህደር ይስተናገዳል። በመጨረሻም የቃለ ምልልስ ጊዜ ይኖረናል። የዕለቱን እንግዳችን ወደ ኋላ ላይ እናስተዋውቃለን። አድማጮቻችን የስርጭታችንን ሙሉ ሰዓት ከእኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
ታሪክ ማህደር እንደምን ሰነበታችሁ ማለት የተለመደ ሰላምታችንን በትህትና እናቀርባለን። በዚህ ምሽት የዚህ ክፍለ ዝግጅት ጥቁር አንበሳ በምዕራብ ኢትዮጵያ በሚል ርዕስ በአቶ ታደሰ ቤጫ በ1943 ዓ ም የተደረሰውን መጽሐፍ የምርኮ ጉዞ ተጎጀብ እስተ ቦንጋ ከተማ በሚል ምዕራፍ ስር የቀረበውን ክፍል 13 ይዘንላችሁ ቀርበናል። ጥቁር አንበሳ በምዕራብ ኢትዮጵያ የምርኮ ጉዞ ተጎጀብ እስተ ቦንጋ ከተማ በታደሰ ቤጫ ክፍል 13 እንግዲህ ወታደራችን ጀሌ ሆነ። ማራኪዎቻችን ጣላቶችና በውስታቸው የሚተዳደሩ ሰዎች የሚነግሩንን ትእዛዝ ተመስማት በቀርም የርስ በርሳችን አለቃና ምንዝርነት ጭፍራነት ቀረ። ስለዚህም ሰራዊታችን አውራ የሌለው ንብ ሆኖ ሁሉም በየራሱ ላይ ምን እንደሚደርስበት ያሰበ ፈዞ በዛ ጊዜ ከፋ ግዛት ዋና ከተማ ወደ ነበረችው ወደ ቦንጋ በትጋዜ ጉዟችንን ቀጠልን። በየመንገዳችንም ላይ ረዳታችን ይሆነናል በእንግድነትም ይቀበለናል ብለን ተስፋ አድርገን የነበረው ሰው መሳሪያውን እንደያዘ ለጠላት መሳሪያ በመሆን አንዳንድ ስፍራ ላይ እንደ ዘበኛ ቆሞ በጦርነትና በሽጋር የደከመውን ወታደር በመበርበር የያዘውን ነገር ለመቀማት ሲል ያንገላታው ነበር። ማናቸውንም ነገር አድራጊውና አስደራጊው ጊዜ መሆኑ የታወቀ ስለሆነ ለጠጅና ለጮማ ለጥጋብና ለአዲስ ኃይል ይህንን የሆነን ዘንድ በፍጹም ተስፋ አቅደነው የነበረው ጊዜና ስፍራ ተመቅዘብት ተለውጦ የሞት ደመና በላያችን ሲያንሻብብ በመመልከታችን የሰውን ሐሳብና የእግዚአብሔርን ፈቃድ ልዩነት አድንቀን ጊዜውን ረገምን እንጂ የጦር አለቃቸው በጠላት እጅ ሆነው በምን አይነት ይዞታ እንዳሉ ሳያውቁ እነሱ ለጠላት መሳሪያ ሆነው በእኛ የመከራ ጭጋግ በሸፈነን ወንድሞቻቸው ላይ የአሳር ተጨማሪ የሆኑብንን ሰዎች አላማረርናቸውም በማለት ታደሰ ሜጫ የወቅቱን ሁኔታ መዝግበዋል። በአንድ በኩል ደግሞ የተጠላት ጭፍሮች አንዳንዶቹ ወንድሞቻችንን የፈጁብን እነዚህ ናቸው እኮ እያሉ ፊታቸውን ቁጥር አድርገው ጥርሳቸውን እየነከሱ በጠመንጃ ሰደፍና በሌላም እንደ አለንጋ በመሰለ ነገር ሲመቱን በአንዳንዱም ላይ እየቃጡ ሲመልሱት ስቅጥጥ እንኳ የሚል አልነበረም። አንዳንዶችም አካል ሳይመርጡ የሰነዘሩትን በጭካኔ ሲያሳርፉብን እኛ የወደቀ ዛፍ ምሳር ይበዛበታል የተባለውን ምሳሌ መጽናኛ አድርገን ሁሉንም በትዕግስት እየተቀበልን ተጉዘን በሁለተኛ ቀናችን ቦንጋ ከተማ ገባን ይላሉ ታደሰ ሜጫ። እዛ እንደደረስንም ክቡር ራስ ምሩ የጥቁር አንበሳ የጦር መኮንኖችና ታላላቅ ሲቪሎች እንደዚሁም በዚህ መጽሐፍ ውስጥ ስማቸው የተጠቀሰው ሹማምንትና የጦር አበጋዞች ሙያቸው ተወንድ የሚወዳደረው ወይዛዝሮችም ሆነው እነርሱንም የመሳሰሉት ሁሉ ተሰራዊቱ ተለይተው በጥንቃቄ እንዲጠበቁ ስለተደረገ በዛ ጊዜ የጠላት ጦር ጠቅላይ አዛዥ የነበረው ኮሎኔል ማልታ በሰፈረበት አቅራቢያ የግዞት ቦታ ተመራንና የክቡር ራስ ምሩን ድንኳን ከበን ሰፈርን በማለት ታደሰ ሜጫ ያስታውሳሉ። ይኸው ሰፈራችንም በጠላት ወታደር በመድፍና በመትረጊስ ታጥሮ ስለነበረ ክቡር ራስ ምሩንና የጥቁር አንበሳን መኮንኖች ለማየትና ፎቶግራፍ ለማንሳት እየገቡ ተሚወጡት የጠላት ሹማምንትና ወታደሮች በቀር በጭፍራ ግድግዳ ታጥሮ በሳንጃ ወደ ተዘጋው በር ለመቅረብ የሚሞክር ቀርቶ የሚያስብ እንኳ ተኛ ወገን አልነበረም። ሰራዊታችን ግን ተከተማው ውስጥ ባንዱ ክፍል እንዲሰፍር ተደርጎ ምንም እንኳን ታይነ ቁራኛ ነጻ ባይሆንና ተከተማው ውጪ ለመውጣት ባይፈቀድለት በየገበያውና በየአምባው እየተዘዋወረ የሚፈልገውን ለመግዛትና በሰፈርም ያለ ስጋት ለመቀመጥ ይሽል ስለነበረ ይሄውም እንደ ነጻነት ተቆጥሮ በዚህ ድል መቅናታችን አልቀረም። ወታደሩ በዚህ አቋሃን እንደ ልቡ ሆኖ ሲሰነበት በዘበኛ ለሚጠበቁት የጥቁር አንበሳ ሹማምንትና አብረው ለነበሩት ታላላቅ የሲቪል መኳንንቶች ተጠላት ይሰጥ የነበረው ምግብ ተተጋገረ 10 አመት ሳይሆን እንደማይቀር የሚያጠራጥር ጋሌታ የተባለ እንደ ድንጋይ የከረረ ቂጣና አንዳንድ ጊዜም ስኳርና ሻይ ነበር። ክቡር ጠቅላይ አዛዣችንን ግን የጠላት ጦርዋና አዛዥ አንዳንድ ጊዜ ማታ ማታ እየመጣ ወደ ሰፈሩ ይወስዳቸውና አመሻሽተው በማሾ ብርሃን ይመለሱ ነበር ይላሉ ታደሰ ሜጫ። ቀኑን ሙሉ እንደ ወግቃ በጠላት ወታደሮች ስንጎበኝ ተማየት በቀር ወዲያ ወዲህ በማለት እግራችንን ለማፍታታት ፈቃድ ተከልክለን ያንዱ ቀን ጀምበር አንድ አመት ያህል የሆነብን እኛም እንደ ሰው የምንሆንበት ቀን መቼ እንደሚደርስልን ወይም የምናደርገውን ለማወቅ በመናፈቅ እየጠበቅን ተስምንት ቀን የበለጠ ጊዜ በእስራት ቆየን። በእነዚህም ጊዜያት ውስጥ የጠላት ወታደሮች እግዞት ሰፈራችን ውስጥ እየገቡ በመካከላችን ሲዞሩና አንድ ነገር ሲመለከቱን ይውሉ ነበር። ይልቁንም ወደ ክቡር ራስ ምሩ ድንኳን እየቀረቡ ያዩና ኢጣሊያንን ሹማምንት እና ሰራዊት በዝናማው ስማቸው ያስረብዱ የነበሩት እነኚህ ናቸው እየተባባሉ እርስ በርሳቸው ሲገረሙም እንመለከት ነበር። ተዚህ ሌላ ክቡር ራስ ምሩ በፍጥነት ወደ አዲስ አበባ እንዲወሰዱ ለማድረግ ሰሞኑን ሁሉ አገሬው ተገዶ የአውሮፕላን ማረፊያ ሜዳ ሲያዘጋጅ ሰንብቶ ኖሮ ስመጥሩን ባለ ዝና የጦር መሪ ሳይዋቸው እንዳይቀሩ በመጓጓት ብዙ የጠላት ጦር ሹማምንቶች ለዚህ በተባለው በስፍራ ተጅማ ድረስ መጥተው ፎቶግራፍ ያነሱና ክብርነታቸውንም እየተነጋገሩ ይመለሱ ነበር በማለት ታደሰ ሜጫ መዝግበዋል። የጭንቅ ጉዞ ተቦንጋ እስተ አዲስ አበባ ጥቂት ቀደም ብዬ እንዳመለከቱት የጠላት ባለ ስልጣኖች አገሬውን አስገድደው ባዘጋጁት በአውሮፕላን ሜዳ ላይ ሁለት አውሮፕላኖች መጥተው አርፈው ነበርና በጠላት ተቆጣጣሪነት ውስጥ የኖርንበት የቦንጋ እህል ውሃችን አለቀና ክቡርነታቸው ለአዲስ አበባ ሲወሰዱ ወደ ሜዳው እንዲሄዱ ሲደረግ እኛም አብረን እንድንነሳ ስለታዘዝን ያለንን ዕቃ ጠቅልለን ተዘጋጀንና አራት ሰዓት ሲሆን አውሮፕላኖቹ አሉበት ሜዳ ሄደን ተስፍራውም ላይ በደረስን ጊዜ ክቡር ደጃዝማች ታጌ ጉልላቴና ነጋድራስ ተሰማ ሸቴ ተነበሩበት መጥተው ኖሮ ተክቡር ራስ ምሩ ጋር ተገናኙ። ወደ ከፋ ግዛት የሄድንበት ዋና ጉዳይ የሁለቱ ጦር አለቆች መገናኘት ሲሆን እዛ ተደረስን በኋላ ባንዲት ከተማ ውስጥ ተስምንት ቀን የሚበልጥ ጊዜ ሲቀመጡ እንዳይገናኙ ሆነው ሁለቱም በእያሉበት እንዲቆዩ የተደረገበት ምክንያት ለኛ ምስጢር ሆኖብን የቆየ ቢሆንም ወደ አዲስ አበባ ሊሄዱበት በቀረበው አውሮፕላን ለመሳፈር በመጡ ጊዜ የተገናኙት ተጠላት ወረራ በኋላ ለመጀመሪያ ጊዜ መሆኑን እንገነዘባለን። በዚህ አቋሃን የጠላት ሹማምንትና የአውሮፕላን ሰራተኞችም ተወዲያ ወዲህ ሲውራሩ አጡ ቆይተው كبور راس مرونا كبور دجازماش تاجي باندو أوروبلان سيسافرو نقاد راس تسماشيتينا تكيت يتألات بالا سلطانوش دقمو باندنياو تسافرو كيزيو سيدرس أوروبلانو بر بتزقا ساعت يطور مرياتشنن بموت اندى تلجون يهل كباد هزن يتسمان تتسنابتن بوهلا أوروبلانو تشو مربرار سيجمرو درس بتهلاك تكازي قومن سنستو لكوين ودعوم أوروبلانو تشو تنستو تايناتشن تصورو نعم تسفى إلي اللون قزو دجمة عندن قتل تهزن بسرنجنت وداد سابا متان إلى اللو تادس ميتشا أدما جو تشاكين تقور أنبسا بمرابي توبيا بتادس ميتشا تقجيب ست بونغا كتما كفل عصر سوست بزي تنك كال كتايو تشون يمشيد زغجي توش عبرات شهون اند تكتاتلون قابزات شهلن ملكم مشد
I'm the champion, I'm the champion. አርማጮቻችን በመግባችን ላይ እንደገለጽነው አሁን የውይይት ጊዜ ነው ያለን። ኢትዮጵያ ነት ሬዲዮ አንድ እንግዳ ለውይይት ጋብዟል። እንግዳችን በቴሌፎን መስመር ከኛ ጋር ነው። እንግዳችን ዶክተር ሳይ መንግስቴ ይባላል። በአዲስ አበባ ዩኒቨርሲቲ መምህር ነው። በዛው ለሁለቱ ውይይታችን ዶክተር ሳይን እንግዲህ በማህበራዊ ሚዲያ የምትከታተሉ ያላችሁ ይኖራላችሁ ብለን እንገምታለን። ብዙዎቻችን እንከታተለዋለን የሚጽፋቸውና በኢትዮጵያ ፖለቲካ በተለይ የሚራያን ማንነት አስመላሽ እንቅስቃሴ ውስጥ ጎን በመቆም የወገን ጥሪ የሚያስተጋባ ነው። በዛሬው ለት ኢትዮጵያነት ሬዲዮ በስዊድን የሚገኘው አጥራ ለመጠይቅ ባደረግነው ግብዣ መሰረት በሳቱ መገኘት በአድማጮቻችን በራሴ ስም ያመሰግናለሁ። ወደ ውይይቱን እንሻገራለን። በቅድሚያ ዶክተር ሲሳይ እንግዲህ ላለፈው አመት ተከበረው የገና በዓል እንኳን አደረሰ ብዬ ልጀምር። ተናስተልኝ
አሮይስተልን እንኳን አውራ ደረሰና ተተኮላ
ሁላችንም ባልሆነ እሺ። እንግሊዝ ወደ ዋናው ጉዳይ ከመግባታችን በፊት እንዴ እንግዲህ ራያን ጉዳይ ባለፉት 30 አመታትም 40 አመትም ብዙ ጥያቄ ሲያስነሳ የነበረ ነው። በዚሁ ከሀገራችን የፖለቲካ ውጥንቅጥ ጋር ተደምሮ ህዝቡ ለመከራ ተጋልጦ ነበርና አብዛኛው ጊዜ ይህን ራያ ብለን የምንጠራውን ክፍል እንደው ጥርት ያለ ውቀት እንዲኖረው ሁላችንም በምን ይገለጻል ራያ እንደማን እንደሚያጠቃልል በመቸና በመን ሁኔታ ቦራ እንደተጨፈለበ ወራ መያዝን አስመልክቶ ያላችሁን እስቲ ታሪካዊ የሆኑ እንትና አካሄዶችን ለዚህ ለደረሰንበት ወቅት ያደረሰን ነገስ የመለከት አጥር ያለ ማብራሪያ በሰጠን
አሰግናለሁ። አቶ ተቆላ እንግዲህ ራያ የሚባለውን አካባቢ ወይም ራያ ራዩማ ተብሎ የሚጠራውን አካባቢ እናስል በዋነኛነት በቀድሞው የራያ እና ቆቦ አውራጃ የሚባለው ማን አላማጣ አድርጎ የነበረውና የራያ እና ቆቦ አውራጃ እንግዲህ አውራጃውን ከተማ ማይጨው አድርጎ ሲተዳደር የነበረውን የራያ እና ቆቦ አውራጃ በወሎ ክፍለ ሀገር ስር ነበረ። ራያ እና ቆቦ አውራጃ ደግሞ በትግራይ ክፍለ ሀገር ስር ወይም በትግራይ ጠቅላይ ግዛት ድሮ በሚባለው ስር የነበረ አካባቢና ህዝብ ነው። በተለምዶ ከአላዋ እስከ ኤቦ ተብሎ ይጠራል። በሌላ አባባል በየጁ በኩል ከአላዋ ይጀምራል ወይም በደቡባዊ አቅጣጫ ከየጁ አውራጃ ይዋሰናል። በምዕራሩ ከላስታ አውራጃ ከላስታ እና ተዋግ፣ በሰሜን ደግሞ እንደርታ ተብሎ ከሚታወቀው የመቀሌ ዙሪያ አውራጃ፣ በምስራቅ አውሳ የሚባል ድሮ አውራጃ አሁን የአፋር ክልል የሚያዋስነው አካባቢ ነው። እንግዲህ ከዚህ ውስጥ ቀደም ሲል በትግራይ ክልል ውስጥ ወይም ስር የነበረው ወይም በትግራይ ክፍለ ሀገር ስር የነበረው የእንዳመሆኒ የመሆኒ እና አምባላጌ አካባቢ በአብዛኛው ትግርኛ ተናጋሪ ስለሆነ ብዙ ጊዜ ትስስሩን ከትግራይ ጋር አድርጎ ሊታሰብ ይችላል። አብዛኛው የራያ ቆቦ አውራጃ ግን የወሎ አካልም ስለነበረ የዋግ በዋግ አውራጃ ስር የነበረ ደግሞ የሆፍላ የሚባል ኮረምን ማዕከል ያደረገው ወረዳ እንደዚሁ የወሎ አካል የነበረ በመሆኑ ከዛ ባሻገር ጨርጨር የሚባለው አርጋኛው ጨርጨር የሚባለው ወረዳ አማርኛ ተናጋሪ የሆነ ህዝብ ስለሆነ በትህነግ በጉልበትና በኃይል ተጨፍልቆ መብቱ ተረግጦ አቱም የአስተዳደር ወሰኑም በኃይል ጥያቄው እንዳይመለስ ተደርጎ የነበረበት ሁኔታ ነው የነበረው እና አሁን የአካ ታወጥቶ ወደ አማራ ክልል የተካተተበትና እኔ ወሎዬ ነኝ ብሎ ስለሚያምን ወሎዬና አማራ ነኝ ብሎ ስለሚያምን ለቀጣይም በዘላቂነትም ከአማራ ክልል ጋር ከወሎ ህዝብ ጋር ነው መኖር የምፈልገው እያለ ነው እየገለጸ ያለው አሁን።
በጣም ጥሩ። አዎ እንግዲህ እንደገለጽ ከብዙ ጊዜ ራያ የሚለውን በደፈናው ነው የሚገለጽ የነበረው። ቆቦ፣ አላማጣ፣ ወፍላ እነዚህ ራያ ዘቦ የገለጽካቸውን እንግዲህ ህዝቡ ግምት ውስጥ ያስገባዋል በሚል ነው። ምክንያቱም እዛ አካባቢ ብዙ ግፍ ስለተፈጸመበት ይሄንን አሁን የራያ ህዝብ እንደ ማህበረሰብ የራሱ መገለጫ ሆነ ቁሳዊና ስነአምሯዊ መገለጫዎች አሉትና ራያ እንደማንኛውም ኢትዮጵያ ህዝብ ራያ ውህድ ማንነት አለው እንላለና እስቲ ወደዚህ ወደ አማራው ክፍል ወይ ሞሎ ክፍለ ሀገር እንጠቃላለን የሚለውን ከነዚህ ከተጠቀስካቸው አውራጃዎች የቶቹ ናቸው ቀርም የሆኑት? ይሰማል ዶክተር ሲሳይ? ይሰማል? አይሰማም? ዶክተር ሲሳይ አይሰማም? አርማጆቻችን የቴሌፎን መስመር ችግር ተከሰተ ይመስላል። ዶክተር ሰሳይ ተሰማኛለ? ዶክተር ሰሳይ አርማጆቻችን እንግዲህ ያው ያገራችን ቴሌፎን ነገር ይታወቀ ነው አሁን መስመር ላይ ሌላ ነገር የተለቀቀበት ይመስላል። እስኪ ሞክራለን ለመገናኘት ከእንግዳችን ጋር አመጭቻችን ከእንግዳችን ጋር ምን የጀመርነው ነው ይት እስክናገኛቸው መስመር እስክናገኘው በሚቀጥለው ሙዚቃ ተጠብቁን። አርማጮቻችን እንግዳችንን አሁን እንመለሰን አግተናል ተናስልኝ እንደገና ዶክተር ሳይ ቀደም ብለህ ባነሳው ዙሪያ በዚሁ በህዝቡ ማንነቱን በሚገልጸው እንትን ውሳኔ ላይ በተጠቀሱት አውራጃዎች የሚኖረው ህዝብ ማንነቱን ለማረጋጋት ውይይት አርጎ አቋም ወሰዱን ተሰምቷል እና ወደዚህ ወደ ተጨባጭ ሆነው ፍሬ ሐሳቦችን ላይ እንትንል በእና ይሄንን የወሰነውን ውሳኔ በእጁ ለማቆየት ያገዛው ተወካዮችም ተገይተውበታል ተብሏል ስብሰባው ላይ እና በምን መልኩ ነው ሊልጠበቅ የሚችለው ይሄንን የተወሰደውን ምጃህን ለማስተበቅ የሚያስችል አቅም አለው የህዝቡ ባለው ያደረጃጀት ሁኔታ ወይስ እንዱ የስብሰባው ውጤት ብቻ ተነግሮ ነው የተበተነው?
በመጀመሪያ እንግዲህ ህዝቡ አካባቢው ነጻ ከተነገ አገዛዝ በመከላከያ ኃይልና በአማራ ልዩ ኃይል እንዲሁም ሚሊሻ ተብብር ነጻ ከወጣ በኋላ የአማራ ክልል ብልጽግና ፓርቲ ወይም የአማራ ክልል መንግስት አመራሮችን ልኮ እንደገና የፈረሰውን አስተዳደር መልሶ የማደራጀት ስራ ሰርቷል። የተወሰኑ አስተባባሪዎችም በህዝብ ጊዜያዊ አስተዳደር ስራ እንዲሰሩ ተመርጠው በየወረዳውና በየቀበሌው ስራ ጀምረዋል። የክልሉ መንግስት የሥራ ኃላፊዎችም በቅርብ ድጋፍ እያደረጉ እንደሆነ ይታወቃል። ያን ተከትሎ የራያ አላማጣ እና የዋጃ ጥሙጋ ከተማ ህዝቦች ሰላማዊ ሰልፍ አርደው ነበር። እኛ ወሎዬዎች ነን፣ ወደ አማራ ክልል ነው መሆን የምንፈልገው። አንድም ቀን አንድም ሰዓት አንድም ደቂቃ ከዚህ በኋላ በትግራይ ክልል መቆየት አንፈልግም የሚል መፈክር ይዘው ድምጻቸውን ያሰሙበትና ይሄን በተለያዩ ሚዲያዎች የተገለጸበት ሁኔታ እንደነበር ይታወቃል። ከዛ በኋላ የተለያዩ መድረኮች ተፈጥረው ሐሳብ ልውውጥ ተካሂዷል። እኛ ያስተባበርነው የተለያዩ መድረኮች አላማጣ ላይ ወጣቶች መድረክ አካሄደን ነበር። ከዛ በኋላ በሁሉም የራያ ወረዳዎች ማለት በሚቻልበት ሁኔታ ወጣቶችና ሽማግሌዎችን በተለያየ መድረክ በኋላ ደግሞ አንድ ላይ አገናኝተን ውይይት ያደረግንበት ሁኔታ ነበር። ለዚህም ምንም ጥያቄ በሌለበት ሁኔታ እኛ ወሎ ነን፣ የወሎ በወሎ አማራ ህዝብ ጋር ነው አብረን መኖር የምንፈልገው፣ የወደፊት ዕጣ ፈንታችንም መወሰን ያለበት በዚሁ መልኩ ነው የሚል አቋም ተወስዷል። ያም እንዲሁ ዝም ብሎ የፍላጎት ብቻ ሳይሆን ክቡር አቶ አደንፋራ የፌዴሬሽን ምክር ቤት አፈ ጉባኤ፣ አቶ ገዱ አንዳርጋቸው የጠቅላይ ሚኒስትሩ የጸጥታ የደህንነት አማካሪ፣ ዶክተር አለሙ ስሜ የብልጽግና ፓርቲ ጽህፈት ቤት ከፍተኛ አመራር እና ሌሎችም በተገኙበት ሀሳብ ልውውጥ የተካሄደበት ሁኔታ አለ። ህዝቡ ያረጋገጠው ነገር ምንድን ነው? እኛ ከዚህ በኋላ ለአንድም ሰዓት በትግራይ ክልል የምንቆይበት ወደ ትግራይ ክልል የምንመለስበት ሁኔታ የለም ብለው አረጋግጠዋል። ከዛ ውጭ አንዳንድ ወጣቶች በስብሰባ ውስጥ እኛ ራያ ነን፣ ራያ ደግሞ ራሱን የቻለ ክልል እንዲሆን እንሻለን የሚል አይነት ሀሳብ አንጸባርቀው ነበረ። እሱ በሂደት ጥያቄ ልታቀርቡ ማንነታችሁንም እንዲከበርላችሁ ልታደርጉ ትችላላችሁ የሚል ሀሳቦች ተራምደዋል። ያ ማለት ግን በአብዛ ሁሉም ሰው በሚባል ደረጃ ወደ አማራ ክልል የሚለውን መልእክት አስተላልፈዋል። ይሄን እንግዲህ ዋጃ ጥምጋ ላይ፣ አላማጣ ላይ፣ ኮረም ላይ ሄደው እነዚህ የፌዴራል መንግስት ባለስልጣናት ህዝቡን ባነጋገሩበት ወቅት ህዝቡ ይህን ምላሽ ሰጥቷል። አንድም ሰው በትግራይ እንቆይ ያለ ወይም ወደ ትግራይ እንመለስ ያለ የለም። ይህን ይዘው ሂደው ሪፖርት ያደርጋሉ። የፌዴራሉ መንግስት በእርግጠኝነት የራያን ህዝብ ፍላጎትና ግምት ውስጥ ያስገባ ውሳኔ ይወስናል ተብሎ ይጠበቃል እና ህዝቡም ያው የህዝቡም ውሳኔ በመንግስትም ሊደገፍ እንደሚችል የአማራ ክልል መንግስት ደግሞ የሚችለውን ያክል እየሰራ አሁን በጀት መድቦ ያው የአካባቢውን ህዝብ ለማንቀሳቀስ ጥረት እያደረገ እንደሆነም መታወቅ አለበት።
በጣም ጥሩ። አሁን እንግዲህ ድል የህዝቡ ድል መቼም አለ ምክንያት አለም ምክንያት አለው ማለት ድል የተገኘበት እና በዚህ በጦርነቱ ጋር ተስተካክሎ የመጣ ሃሎ ዶክተር ሲሳይ ሰማሃል? እኔ ጋር ነህ? እና ግን ከዚህ ጋር ተያይዞ ደግሞ የህዝብ ውሳኔ በዚህ ላይ እንዳለ የሚሰማው ደግሞ ሌላ ዜና የወያኔ ህዋትን የተካው የብልጽግና ፓርቲ ነው የሚባለው፣ የትግራይ የብልጽግና ፓርቲ ነው ተብሎ የሚጠራው። እሱ ደግሞ በበኩሉ ሹመቱን ስልጣን ማነው የስልጣን ድልድል አድርጓል፣ ሹመቶችን አድሏል። በዛው ወያኔ በወራ ይዟቸው ለነበሩት ስፍራዎች ማለት ነው። አሁን ለምን በራያው ስላሉ አውራጃዎች ልዩ ልዩ ስፍራዎች እና ይሄ ነገር እንዴት ነው በህዝቡ ምን ሁኔታዎችን ፈጥሯል? ይሄ በህዝቡ በማንነቱ ላይ ውሳኔ ከሰጠ በኋላ ይሄንን የሚያከብር መንግስት እስካለ ድረስ አለ ብለን ካልን እንግዲህ ሰምቶ ከሆነ ውሳኔውን መቀሌ ደግሞ የተሾመው እንጃ ወይ አዲስ አበባ ሆኖ ነው መቀሌ አላቅም፣ ግን ሹመት ሰጥተው እንደውም ከዛቻ ጋር ነው መግለጫ የሰጠው ሰውየው አዲሱ ተሾመ። ይሄ እንዴት ነው የምታውቁት? እዛ አካባቢውን በምን ሁኔታ ሰላም የሚነሳ ሆኖ አልተገኘም?
የሚገርም ነገር የራያ ማንነት አስመላሽ ኮሚቴ የሚባለው የነበሩ ግለሰቦች በኋላ ላይ ራዩማ ዴሞክራሲያዊ ፓርቲ ብለው ወደ ፓርቲነት ተቀይረው ጊዜያዊ የሆነ ምዝገባ ከብሔራዊ ምርጫ ቦርድ አግኝተው መንቀሳቀስ ጀምረው ነበር። እነዚህ ወገኖች የራያን ህዝብ የማንነት ጥያቄ ወደ ጎን ብለው የፖለቲካ ስልጣን ለማግኘት ሲሉ ከትግራይ ክልል ጊዜያዊ አስተዳደር በዶክተር ሙሉ ነጋ ከሚመራው የትግራይ ክልል ጊዜያዊ አስተዳደር ጋር አብረን እንሰራለን፣ የራያም ህዝብ በዛ እንዲቆይ እንፈልጋለን የሚል ቃል ገብተው ስለሄዱ ሹመት አግኝተዋል። የተወሰኑ አንድ አራት ሰዎች ከራያ ራዩማ ዲሞክራሲያዊ ፓርቲ እንደተሾሙ ዶክተር ሙሉ ነጋም ጽፈዋል። እኛም ያረጋገጥነው ነገር ነው። ያ ማለት ግን እዛ መቀሌ ላይ ሊሾሙ ይችላሉ፣ መሬት ላይ መጥተው ግን ህዝቡ ጋር እስካሁን በይፋ ለመገናኘት ያደረጉት ሙከራ የለም። በዚህ ምክንያት የራያ ህዝብ አንቀሮ እንደከፋቸው ነው መረጃዎች ያየሁን የሰማው ያለሁት። እንዳውም ይበልጥ እንዴት መልሰው በትግራይ ስር ሊያቆዩን በባርነታችን እንዲቀጥል ሊያደርጉ ነፃነታችንን ሊጋፉ የሚሰሩ ስለሆኑ ልጆቻችን አይደሉም ወገኖቻችን አይደሉም የሚል ሐሳብ እየተራመደ ነው ያለው። ምናልባት የማይጫውና ማውም ያካሪ የትግራይ ክልል ግዛት አስተዳደር ከመከላከያ ኃይል ጋር ሆኖ በኮማንድ ፖስት ሆነ የሚተዳደረው የትግራይ ክልል በአጠቃላይ በአስቸኳይ ግዛት ስር ስለሆነ የተወሰነ ግዛዊ አመራሮች እያስመረጡና ሹመት እየሰጡ ነው። የዞኑ የደቡባዊ ዞን የሚሉት ማይጫው ላይ አስተዳዳሪ መድበዋል። ሌሎችም እንግዲህ ተሿሚዎች ኖሯቸው ይሆናል። ከዛ ውጭ ግን ወፍላ የሚባለው ኮረም ማዕከሉ የሆነው ራያ አላማጣ አላማጣ ከተማን ጨምሮ ራያ ጨርጨር እነዚህ ሶስት አራት ወረዳዎች በምንም መልኩ ወደ ትግራይ የማይታሰብ የትግራይ ግዛት አስተዳደርም ያልገባባቸው ስለሆኑ በአማራ ክልል መንግስት ስር የተዳደሩና ተደራጅተው እየተንቀሳቀሱ ነው ያሉት።
አይ በጣም ጥሩ። በአደን ወይ ማደፓ በዚህ ጉዳይ ላይ የሰጠው መግለጫ አለ? ይሄንን የህዝቡን አቋምና ማንነት መገለጫ ያደረገውን ውይይት ለማክበር የሚያስችልና እንዲከበርለትም ህዝቡ የሞከረው ነገር አለ?
እንግዲህ ይፋውን የሆነ መግለጫ መስጠቱን አላቅም አላነበብኩም ወይም አልሰማሁም። ነገር ግን በተግባር መሬት ላይ ወርዶ ህዝቡ ጋር እየሰራ ያለው ያው ወደ አማራ ክልል በአማራ ክልል እንዲቆዩና አማራ ክልል ጋር እንዲቀጥሉ የነዛ አዲስ የተመረጡ አመራሮችም ወደ ባህር ዳር ሄደው ተሳትፎ እንዲያደርጉ ወይም በቅድ ግምገማና ማጥረቅ ሂደት ውስጥ የራሳቸው ድርሻ እንዲኖራቸው ሰሜን ወሎ አስተዳደርም ጋር እንደዚሁ ግንኙነት ፈጥረው እንዲሰሩ የተደረገበት ሁኔታ አለ። እዚህ አሁን አላማጣ ኮረም ጨርጨር ላይ የሚደረጉ ስብሰባዎችም ሆነ ውይይቶች በአማራ ክልል መንግስት የተለያዩ የስራ ኃላፊዎች የሚመሩና በቅርብ ክትትልና ድጋፍ እየተደረገላቸው እንደሆነ አውቃለሁ። በወልቃይት በኩልም ተመሳሳይ ስምሪት አለ። ስለዚህ የወልቃይቱንም የአማራ ክልል መንግስት ነው የሚመራው፣ የራያውንም አካባቢ እንደዚህ የክልሉ መንግስት የቅርብ ድጋፍና ክትትል እያደረገ በጀትም አሁን እንዳልኩት መድቦ ለሰራተኞችም ደመወዝ ለመክፈል ስራ እየሰራ ነው ያለው። ሌሎችም የልማት ስራዎች መልሰው እንዲንቀሳቀሱ ማህበራዊ አገልግሎቶችም ተጠናክረው እንዲቀጥሉ ለምሳሌ በቅርቡ የትምህርትን ለማስጀመር የሚያስችሉ ዝግጅቶች እየተካሄዱ ነው። የጤና አገልግሎቱ በጦርነቱም ጊዜ ተጠናክሮ ቀጥሎ ነበር። አሁንም የአማራ ክልል ጤና ቢሮ የተሻለ ክትትልና ድጋፍ እያደረገ በእነዚህ ከተሞች ውስጥ ያሉ ሆስፒታሎች፣ የጤና ጣቢያዎች አገልግሎታቸውን እንዲቀጥሉ እያደረገ ነው ያለው እና በሁሉም መስኩ በተግባር እያሳየው ያለው እንቅስቃሴ ያው እነዚህን ህዝቦች በአማራ ክልል ስር አቅፎ ለመቀጠል የሚያስችል በብልጽግና መድረክም እንግዲህ ይህን ሀሳቡን አጠናክሮ እንደሚቀጥል ይገባኛል።
በጣም ጥሩ። እስቲ ከዚሁ እንግዲህ ይህንን ህዝባዊ ወይም የትግሉ በትግል የተገኘውን ድል እና ህዝባዊ ውሳኔውን ለማስከበር የግዴታ ዶክተር ሲሳይ ከይሰማሃል የኔ ድምፅ ወደ የህዝባዊ ውሳኔውን ለማስጠበቅ የሚመለከት ነው። የወያኔን የወራሪ ኃይል ድባቅ ያስገባው ፋኖ የአማራ ፋኖና ሚሊሻውም የግዴታ በዛ አካባቢ ተጠናክሮ መገኘት ይኖርበታል ማለት ነው። አሁን በሚታየው የቅሬታዎች ወይም የቅራኔ አደራደር ሁኔታ ከስንመለከተው የብልጽግና ፓርቲ የራሱን ሹም ከሾመ ህዝቡ ደግሞ የራሱ ውሳኔ ለማስከበር ሲል የግዴታ እዛ ላይ የህዝቡ ውሳኔ እንዲከበር ከተፈለገ የጸጥታ ኃይል መኖሩ ግድ ይላል እና እንዴት ነው በህዝቡ መካከል የአማራ ፋኖ ሚሊሻና የህዝቡ ግንኙነት ምን ይመስላል በአሁኑ ጊዜ? በአካባቢው ውስጥ አለ የአማራ ፋኖንትን?
እውነት ነው አሁን በእነዚህ ባልኩ አካባቢዎች ወይም በኮረም በአላማጣ ራያ ጨርጨር የአማራ ልዩ ኃይል አለ። አካባቢውን እየተቆጣጠረ ነው ያለው። እነዚህ ተቆራርጦ የቀሩም የጁንታው አባላት ላይም እርምጃ እየወሰደ ነው። እዛ ባሻገር የአማራ ክልል እንደዚሁ ፖሊስ ኮሚሽን የፖሊስ አባላትንና አዛዦችን መድቦ ህግና ስርዓት የማስከበር ስራ እየሰራ ነው ያለው። ሚሊሻውና ፋኖውም በቅርብ የሚያስፈልገውን ድጋፍ እያደረገ ይዟቸው እያለ ነው የሚገኘው። አሁን በዚህ አካባቢ በእነዚህ አካባቢዎች የጸጥታ ችግር የለም። የህግ ማስከበር ስራ እየተሰራ ነው። የመከላከያ ሰራዊትም ጋር በመቀናጀት የደስታ ኮማንድ ፖስት ተቋቁሞ እንቅስቃሴ እየተደረገ ነው ያለው እና በአጠቃላይ አሁን የአማራ ህዝብም በተለይ ዜራ ያቆቦ ህዝብ ከእነዚህ ነጻ ከወጡ ህዝቦች ጎን የተሰለፈ መሆኑን በተለይ የገለጠ መሆኑን ነው ያየሁት። ይህም እዚያው አካባቢ ስለሆነ አሁን ሰሞኑንም ያለሁት የህዝቡ ግንኙነት የልዩ ኃይሉና የህዝቡ ግንኙነት የሚገርም በጣም ደስተኛ መሆናቸውን ነው የሚያሳዩት። አብረው ይበላሉ፣ አብረው ይጠጣሉ፣ አብረው ይንቀሳቀሳሉ፣ አብረው ፎቶ ሲነሱ ነው የምታየው እና ቅርበታቸው የወዳጅነት ስሜታቸው ደስ የሚል መሆኑን ያረጋገጥኩት።
በጣም ጥሩ። እስቲ ከዚሁ ጋር ተያይዞ በአድን ማደፋንበል የአማራ ልዩ ኃይል ለማደራጀት ወይ ለማጠናከር ይሁን በማስተዋቂያ በትኖ ነበር ወይ ማውጥቶ ነበር ይሆም ምልመላ የአማራ ሚሊሻ በሚል እንዴ የተመሰረተው ለማጠናከር ማስተዋቂያ እኛም አንብበናል አይተናል። እናም ባለፈው ጊዜ ያው በአገራችን በተለያዩ ውጥንቅጥ ሁኔታዎችና ባለው አገዛዝም ጋር ከተያዙ ሴራዎች ሊሆኑ ይችላሉ እንትኑ የተደረጀው ልዩ ኃይል መመታቱና ለአደጋ መጋለጡ ይታወቃል። አሁን በአዲስ መልክ ለማዋቀር ካለውን ያለው ለማጠናከር ማስተዋቂያ ወጥቶ ነበር። ይሄ ማስተዋቂያ ምልመላው በቤት አካባቢ ነው እንዲደረግ የተጠየቀው ማለት ከራያ ከወልቃይት ከጠገዴ ከሌሎችም አካባቢዎች ለመመልመል ነው የማስተዋቂያ ወጥቶ ህዝብ ለመመዝገብ እንትን ያለው ወይንስ ከተወሰነ አካባቢ ብቻ ለመመልመል ነው ይሄንን ሰራዊት የተባለውን ሚሊሻ የማጠናከሪያ ማስተዋቂያ ወጣው? ለምንድን ነው እናነሳው በመክንያት አሁን ባለው ሁኔታ ከሆነ ራሱ ከህዝቡ ይሄንን ጉዳው ከመለከተው ማንነቱን ለማስከበር ፍርሚያ ውስጥ መግባት ካለበት መታገል ያለበት አዲሱን ትውልድ ለማቀናጀት የግዴታ በእነዚህ በወረራ ተይዞ በነበሩ አካባቢ ያለው ወጣት ተሳታፊ መሆን ይኖርበታል። እና አንተም በፌስቡክ ላይ የሚያበረታታ ነገር ተመዝገቡ የሚል መማጸን አቅርባል። ምንድነው አሁን ያለው ሁኔታ? ይሄን ምልመላ በመካሄድ ደረጃ ገደብ የተደረገባቸው ክልሎች አሉ ወይስ በደም እየተካሄደ ነው? ይቅርታ መስመሩ ያንተ ነው።
እውነት ነው። አሁን የአማራ ክልል ፖሊስ ኮሚሽን በተለይ በልዩ ኃይል አባልነት መልምሎ ለማሰልጠን እና ለማስተማራት ማስታወቂያ አውጥቶ ነበረ። ሰሞኑን በዜና ላይ ሰምተ ከሆነ ያው አንድ ዙር ስልጠና የወሰዱ የልዩ ኃይል አባላት ተመርቀው አሁን ወደ የአካባቢው ስምሪት እያደረጉ ነው ያሉት። ይህን ኃይል የበለጠ ለማጠናከር አሁንም ምልመላ እንደሚካሄድ ማስታወቂያ ወጥቷ። እንዳሁም በማስታወቂያው ላይ ካሉት መስፈርቶች አንዳንድ ጥያቄዎች ተነስተው ነበር። እኔም ጽፌው ስለነበረ ብዙ ሰው ወደ እኔ የሚደውል እና ኮሜንትም ያደርግ ነበረ። ከእድሜ ጋር ተያይዞ 25 ነው ጣራው የሚል የነበረ 26ና 27 ዓመት እድሜ ያለው ሰው ቢሳተፍ ምን ችግር አለው የሚል የትምህርት ዝግጅት ከ12ኛ ያጠናቀቀው ወይም 10ኛ ክፍል ያጠናቀቀ የሚል ነበረ። ከ8ኛ ያጠናቀቀና ከዛ በላይ ቢባል የሚል ጊዜውም ስላጠረ ጊዜውንም ትንሽ ቢሰጡም የሚል ጥያቄዎች ስለነበሩ በአጋጣሚ ከኃላፊዎቹ ጋር ተነጋግሬ ነበር እና ለዚህም አዎንታዊ ምላሽ ሰጥተዋል። ቀጣይ ዙሮችም አሉ፣ ምልመላዎች ይካሄዳሉ። ከዛ ባሻገር በመላው አማራ ክልል ባሉ ወረዳዎችና ዞኖች ነው ምልመላው የሚካሄደው። ያ ማለት ከወልቃይት ጠገዴም ከራያ አካባቢም ምልመላው ይካሄዳል። ከዛ አልፎ በሌሎች ክልሎች ውስጥ የሚገኙ አማራ ተወላጆች ወይም የአማራ ክልል ውስጥ ያሉ ብሔር ብሔረሰብ ተወላጆች የዛ አካባቢ ተወላጆች መሆናቸውን ወይም አማራ መሆናቸውን የሚያረጋግጥ ማስረጃ ይዘው እስከመጡ ድረስ ሊያስተናግዱ እንደሚችሉ አረጋግጠውልኛል። ስለዚህ ከሁሉም የኢትዮጵያ አካባቢዎች በአማራነት ወይም በአማራ ክልል ተወላጅነት የሚያምኑ በዚህም ቁርጠኛ የሆኑ ልዩ ኃይሉን ተቀላቅለው ከዚያም አልፎ መደበኛ ፖሊሱንም ተቀላቅለው መስራት የሚፈልጉ ወገኖች የሚመዘገቡበትና የሚመለመሉበት ተመልምለው የሚሰለጥኑበት ሁኔታ እንዳለ ነው ዝግጅቱ ያለው።
ኦኬ፣ በጣም ጥሩ። ሌላው እንግዲህ ከዚሁ ጋር ተያይዞ መቼም በሀገራችን ባለፈው የወያኔ በስልጣን ላይ በነበረበት ጊዜ አንዳንድ ውሳኔዎች ተላልፈው መስኛል መንግድ ብዙም አንተም ታቀዋለህ በደርግ ጊዜ የነበሩ ወታደሮች ሰራዊትም የኢትዮጵያ ሰራዊትም እንደለው የዛን ጊዜ 25 30 አመት የነበራቸው ዛሬ 50 ውስጥ ሊሆኑ ይችላሉ። በዚህ በእድሜ ገደብ ውስጥ ከሄድን እነዚህ ሰልጥነው የነበሩ ሀገራቸውን ሉዓላዊነት ለማስከበር ይሰሩ የነበሩ ወታደሮች ለመመልመል የሚከለክላቸው ህግ አለ ዛሬ በኢትዮጵያ ውስጥ?
እነዚህ ወገኖች እንግዲህ በማንኛውም የሀገሪቱ የሚሆን በክልሎች በሚኖሩ መልመላዎች ውትድርና ተሰልፈው ለማገልገል ህግ አኳያ የሚከለክላቸው ነገር የለም። ምናልባት የእድሜ ጉዳይ ነው እንግዲህ ሊገድባቸው የሚችል የሚሆነው። እድሜያቸው እንደምታውቀው ከሰላሳ አመት በፊት ወታደር የነበሩ ሰዎች አሁን ባለው ሁኔታ ምናልባት ከአምሳ አመት በላይ ወይም ከስልሳ አመት በላይ ስለሚሆናቸው የሚቀመጠው መስፈርት በመደበኛ ወታደርነት ይሁን በልዩ ኃይልነት ወይም በመደበኛ ፖሊስነት ሳይቀር የሚቀመጠው የእድሜ ገደብ አለ፣ የትምህርት ግዴታ አለ፣ በኖሩበት አካባቢ ያላቸው ስነ ምግባር እና ሀገርን ህዝብን ለማገልገል ወቅታዊ ቁርጠኝነት ከሰላሳ አመት ወይ ከሀያ አመት በፊት ያለው ሳይሆን አሁን ያለው ወቅታዊ አካላዊ ብቃትም ጤንነትም ይሁን ስነ አእምሯዊ ዝግጅት ታሳቢ ሊደረግ ይችላል። በእነዚህ መስፈርቶች ካልወደቁ ወይም የማይመለከታቸው ካልሆነ በስተቀር ተሳታፊ የሚሆኑበት እድል አለ። ከዛ ባሻገር በልዩ ሁኔታ ምናልባትም የተለያዩ የተሻለ ማለት እነሱን ተኪ የሆነ ወጣት ሙያተኛ የማይኖርበት አጋጣሚ ካለ በሙያቸውም አገልግሎት እንዲሰጡ ጥሪ ሊደረግላቸው የሚችሉ የቀድሞ ወታደሮችም ሊኖሩ ይችላሉ። ያው እንደምታስታውሰው በባድመ ጊዜም የባድመ ጦርነት ጊዜ በበርካታ የቀድሞ ሰራዊት አባላት ጥሪ ተደርጎላቸው አኩሪ ታሪክ መፈጸማቸው ይታወቃል። አሁንም በልዩ ልዩ አጋጣሚ ተመላሽ ወታደሮች ወይም በተለያየ መልኩ ተሰናብተው የነበሩ በተለይም በወያኔ ተገፍተው ዳር እንዲቆሙ ተደርገው የነበሩት ጀነራሎች ሳይቀሩ ለምሳሌ ጀነራል አበባው ታደሰ፣ ጀነራል ባጫ ደበሌ፣ ሜጀር ጀነራል አለም ሸት ደግፌ እና የመሳሰሉት ጀነራሎች በወጣትነት በጡረታ እንዲወጡ ተደርገው የነበሩ እንዲመለሱና ያው ታሪክ እንዲሰሩ እድል አግኝተዋል። በዚህ ረገድ ዶክተር አብይ አህመድም የወሰዱት እርምጃ የሚደነቅ እንደሆነ ታዝበናል እና እኔ በዚህ መልክ ነው የማየው።
በጣም ጥሩ ነው የሚያነሳው ጉዳዩ። ይሄ የቆዩ የድሮ ወታደሮች ምን ተራቸው በከተማ ውስጥ ያለው ጸጥታ በማስከበር ከሲቪሉ ጋር ያሉትን ስራዎችን በመስራት ሌላው ደግሞ ወጣት የሚባለው ደግሞ ሌላውን ከፍ ያለውን ተሯሩጦ በዱር በገደሉም ዘምቶ ጸጥታ ማስከበርም ለመስራት እንዲችል እዚህ ወጣቱ በከተማውና በሌላ ቦታ ያለው በማስለቀቅ ይሄን ዘኞቹ ክፍል ማስራት ይችላል ከሚለው ነው እንደሰማው ከሆነ ያ ወያኔ መቸምበክ ከሰራቸው ክፋቶች አንዱ የኢትዮጵያን ሰራዊት የሚለውን እንደ ወንጀለኛ ቆጥሮ ከምንም ነገር እንዳይሰራ አግዶ እንደነበር ነው እንግዲህ የሰማሁት ነው ከሆነና ግን ይሄ በአደን አደፓ ምንለው ለአማራ ህዝብ የሚያስብ ከሆነ እነዚህንም የሚካተቱበት ሁኔታ እንዳልከው አንተ ጀነራሎቹ ሆኑ ባሁን ባገራችን የተሾሙት አንዳንዶቹ ወይንም እነዚህ አጥራቸው ግልሎችም አሉ ሽማግሌዎች ሆኑ ግን በጀነራልነት አዋጊ ሆነው ተመርጠዋልና ሌሎቹ በ60 እና በ55 በ50 እስከ 60 ያሉትን ለዚህ ስራ ብቁ ቢያደርግ የአደፓ የሚጠቅም ይመስለኛል። ታገይቷ ጸጥታው ኔታውን ካለበት አማራው ይህልውና ጉዳይ ላይ ስንመለከተው ሌላስቲም እንግዲህ ወደ ስብሰባውና ውይይቱን ለማካሄድ በተደረጉ ጥሪዎች ላይ ዓለም አቀፍ ማስተጋባትም አድርጋችሁ አንዳንድ ድጋፎችም ተሰጥቷል። ያው የሞራልም የማቴሪያልም ድጋፍ በመስጠት ህዝቡ የራሱን ሐሳብ እንዲገልጽ ተደማጭነት እንዲያገኝና እናንተም ሌሎችም ደጋፊዎችና አነቃቂ የሆነው ክፍልም እንደ ልቡ ተንቀሳቅሶ ስራዎችን እንዲሰሩ ለማድረግ ከውጭ አንዳንድ ድጋፎች መገኘታቸውን ሰምቻለሁም አቃሉ አንዳንድ ቦታ እና በተለይ ከስዊድን ሞረሾ ገኔም በቅርቡ አንዳንድ ድጋፎችን ማድረጉን ተገልጿል። እና እስቲ ምናልባት ይሄንን የውጭ ድጋፍ በሚልህበት ጊዜ ለተፈለገው ዓላማ እንዲውል የማድረግ እድል አግኝታችኋል? የስብሰባውን በአገራችን መቼም የመጓጓዣውም ህዝቡን ለማነቃቃት ንቅስቀሳውንም ስብሰባ አዳራሹም ከባድ ነው እና ይሄን ለማድረግ የሚያስችል ድጋፎች በአግኝታችሁ ነበሩ? እስቲ በዚህ ዙሪያ ላይ አጭር ቆይታ ብናደርግ።
እውነት ነው አቶ ተቆና ረዲረዲ በጣም ብዙ የሚመሰገኑ ወገኖች ኖራሉ። መጀመሪያው የሞረሾ ገኔ በስዊድን ሀገር ያለው እናንተም ያላችሁበትና በተለያየ መልኩ ከኛ ጋር ግንኙነት አድርጋችሁ የገንዘብ ድጋፍ ስላደረጋችሁልን ትልቅ ምስጋና ትልቅ አለኝታነትን አረጋግጣችኋል። የእናንተን መነሻ ባኔት ኖሮ ምናልባትም ወደዚህ ደፈር ብለን እንዲህ አይነት ትላልቅ መድረኮችን ለማዘጋጀት ድፍረት አናገኝም ነበረ። እንግዲህ እንዳልኩ አላማጣ ላይ መድረኮች አዘጋጅተናል። የቆቦ ላይ ደግሞ እንደዚሁ ወጣቶች፣ ሽማግሌዎች ብለን በኋላም በአንድ ላይ የሁለት ቀን ትላልቅ ስብሰባዎች ነው ያደረግነው። በአጠቃላይ ከ1200 በላይ ሰው የተሳተፉባቸው መድረኮች ነበሩ። ራያ ቆቦ ብቻ ባለፈው ቅዳሜና እሁድ ያካሄድ ነው። ራያ አላማጣም በዚህ ወደ 500 ሰው በላይ ስብሰባ ያካሄድንበት ሁኔታ አለና ለዚህ የሚሆን ወጪ እናንተን መሰል ወገኖቻችን ያገኘ ነው። አሜሪካን ሀገር የሚኖሩ ኢትዮጵያውያን በአጠቃላይና ደግሞ የራያ ተወላጅ የሆኑ ወንድመቶቻችን በተለይ እንደዚሁ አስፈላጊውን ድጋፍ አድርገውልናል። በዚህም ቆርተንባቸዋል። ከዛ ባሻገር የአማራ ክልል መንግስትም ዩነትን ይዛም አዳራሽ በመፍጠድ እና ለአዳራሹም የሚማሉ ነገሮችን በማመቻቸት ከዛ የትራንስፖርት ሰርቪስን ጭምር ምክንያቱም ከባህር ዳር የመጡ አሉ፣ ከደሴ ከወልዲያ የመጡ አሉ። እንደዚሁ ከቆቦ ወደ አላማጣ የወሰድንበት ሁኔታ አለ። በርካታ ተሳፋሪዎችን ከአላማጣም ወደ ቆቦ ያመጣንበት ሁኔታ አለ። ወልዲያ ዩኒቨርሲቲ 3 አውቶቡሶችን መድቦ የነዳጅ ሹፌር አረልና የተለያዩ ወጪዎችን እኛ ሸፍነን እነሱ ግን ተሽከርካሪ በመፍቀድ ትልቅ አስተዋጽኦ ያደረጉበት ሁኔታ አለና በዚህ መልክ ለማቀናጀት ነው እንግዲህ ጥረት ያደረግነው። ወጪው ቀላል አልነበረም። በርካታ ወጪ የሚጠይቅ ስራ ነው የተሰራው። ግን ከዚህም ከዛም የተገኘውን አብቃቅተን በቁጠባ አድርገን አንዳንዱን ደግሞ ህዝቡ እንዲረዳን በራሱዎች ጭምር ከናልኩ ከራያ ጨርጨር ባና የሚባል አካባቢ ነው፣ ከአፋር ድንበር ነው ወደዚህ ያመጣ ናቸው። ከወፍላም እንደዚሁ ወደዚህ ሲመጡ ብዙ የትራንስፖርት ወጪዎች ነበሩብን። እነሱን ሁሉ አቻችለን ውጤታማ በሆነ መልኩ በመለስተኛ ወጪ ግን ደግሞ በጣም ትልቅ ስራ ምናልባትም መንግስት ወይም የተሻለ አቅም ያለው አካል ቢያዘጋጀው ኖሮ በሚሊዮን የሚቆጠር ገንዘብ የሚያስወጣ ወጪና ስራ ነው የተሰራው። እኛ ግን ምናልባትም 100,000 ባልሞላ ወይም በ100,000 አካባቢ የሚወሰን ወጪ እንዲህ አይነት ትላልቅ ስራዎችን የሰራንበት እና አሁንም እየሰራን ያለንበት ሁኔታ ነው ያለው እና በዚህ መልክ ከአዲስ አበባም በርከት ያሉ ምሁራን፣ የአካባቢ ተወላጅ ምሁራን ተመጥተን አሁን እዚሁ አካባቢ እየተንቀሳቀስን ነው ያለ ነው። በዚህም ወጪያችን የተሸፈነበት እና ሳንቸገር ሳንሳቀቅ ያው በድላችንም ወስነን ነበረ። በድላችን ወጪ እንዲሆን መስራት አለብን ብለን ወስነን ነበር የመጣ ነው። ግን ያን ያቀለለልን ምክንያቱም ያው ደመወዝ ነው ያለን፣ ሌላ የተለየ ትርፍ ገቢ የለንም። ግን ቤተሰቦቻችንን አስጨንቀን ከልጆቻችን መንጭቀን ልናወጣ የነበረውን ስላስቀረልን በእኛም በግላችን በጣም ትልቅ እፎይታ ነው ያስገኘልን የነበረው። ይህንን በአደባባይ እዛው ስብሰባ ላይ ምስጋናችንን ገልጸናል። ከስዊድን ሞረሾ ገኔ ድጋፍ እንዳደረገልን የአሜሪካን ሀገር መንገሻ ረት የሚባል ልጅ የሚያስተባብረው ራያ ተወላጆች እንደዚሁ የገንዘብ ድጋፍ ማድረጋቸውን በሀገር ውስጥም በውጭም ያሉ ወገኖቻችንም እንዳቆሩን ያው እዛው ላይም በግልጽ ምስጋና አቅርበናል። የነበረው ሁኔታ በዚህ መልክ የሚገለጽ ነው። በጣም እጅግ ደስ ብሎናል፣ እጅግ አኩርታችሁናል። በዚህ አጋጣሚ አሁንም በድጋሜ ልናመሰግናችሁ እንወዳለን።
በጣም ጥሩ። እስቲ ከዚሁ ጋር አያይዤ በዚህ ይህንን ዜናዎችን በመዘገብ ይህንን የህዝብ ድምጽ የሆነውን በማስተጋባትና ህብረተሰቡም እንዲረዳው ብቻ በዛ አካባቢ ሰላም አስፈን ወሳኝ ነው ማለት በገዛ በጠቅላላ በኢትዮጵያ ውስጥ ሰላም የመሰላም መስፈኑ ለህዝቡ ለህልውና ለሉዓላዊነት የተለየ ኢትዮጵያ ለህዝቡ ለሉዓላዊነት ለሁሉም ሰላም ካልተገኘ ሀገሪቷ ያለችበት ሁኔታ አደገኛ ሆነ አቅጣጫ ይዛለችና ዘጋቢዎች ዜናውን ለህዝብ ለማቅረብ በጎ ነገሩን በጎ ገጽታውን ለማሳየት የሚያስችል ተባባሪዎች አግኝታችኋል እንደሰማሁት? እርግጥ የአማራ ሚዲያ ማዕከል በቦታው ተገኝቷል፣ ከተማ ላይ ወይም ሁለት ይመስለኛል እንደዘገበ ነውና፣ ሌሎችስ ይሄንን ዜናው እንዲሰረጭ ከዚህ ከፌስቡክ ውጭ ህዝቡ ሊደርስባቸው ሊያዳምጣቸው የሚችሉ ሌላ ዜናዎች ላይ የማቅረብ እድሉን አግኝታችኋል?
እውነት ነው እንደውም በዚህ አጋጣሚ አማራ ሚዲያ ማከል ጋዜጠኛ አባይ በአካል መጥቶ ታያቆቦ ላይ በተለይ ቆቦ ከተማ ላይ የተካሄደውን ስብሰባ በደንብ ተከታትሎ አስፈላጊ መረጃም ይዞ እንደተመለሰ አካል ዘገባም እንዳስተላለፈ እንዳሰራጨን ሰምቻለሁ። ከዛ ባሻገር የመጀመሪያው ላይ የአማራ ቴሌቪዥን እንዲሁም የኢትዮጵያ ቴሌቪዥንና ዋልታዎች ቃል ገብተውልን ነበር ቢመጡ ግን በተለያየ ስራ መደራረቦች ምክንያት እና እዛ ባህር ዳር ላይም የተለያዩ ትላልቅ መድረኮች ተፈጥረው ስለነበረ ያሰርናቸው የክልሉ ባለስልጣናትም እንዲገኙ ሰርተን ስለነበረ እዛው ያልታሰበ ገጥሟቸው ቀሩ። በዛ ምክንያት እዚህ ያለው የቆቦ ከተማ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ድካሚ እንትን አላቸው የራሳቸውን ሰሩት ጋዜጠኞች አሉ። እነሱ ሁኔታውን ተከታትለው ቀርተው አስፈላጊውን ዝግጅት አድርገው ለአማራ ቴሌቪዥንም ለኢትዮጵያ ቴሌቪዥንም እንደሚልኩ ነው እንግዲህ በጊዜው ሲሰሩ የነበረው። ከዛ በኋላ ልከውት ይተላለፍ አይተላለፍ እኔ በግሌ አልተከታተልኩትም። በተለያየ መልኩ ግን ያው የሚዲያ ሽፋን እንዲያገኝ ጥረት አድርገናል።
በጣም ጥሩ። እስቲ ትንሽ አንድ 10 ደቂቃ ጊዜ ስላለኝ ምናልባት ማጠቃለያ ሐሳብ ካለ ልሰጥ ስላለ ከዛ በፊት ግን እንደቀደም ብለ ያነሳሁን እዚህን ራያራም ያ ዲሞክራሲ ፓርቲ ምልስሙን በደም ይዘው ከሆነ ከነሱ ጋር አሁን እንግዲህ ተቀስቆ በዛ ጥያቄ ላይ ነው ያነሳሁን በመጀመሪያ ጊዜ በተቀስቆ በጠየቁት ላይ ግን ውይይት ካልተደረገ ስምምነት ካልደረሰ ከመካከላችሁ ለመግባባትም ጊዜና ሁኔታው በፈቀደ ሁኔታ የተገናኛችሁ ለመወያት ካልቻላችሁ ሁኔታው ወደ መጥፎ ነገር ሊያመራ ይችላል ብለ ተገምታለ? ይሄንም ለማድረግ ከእናንተ ፈቃደኝነት ካለ እነሱም ጋር ለመወያት እናንተም ግብዣ በማድረግ ቁጭ ብሎ መወያት የህዝቡን ስሜት ለማዳመጥና ለማስተናገድ የሚቻልበት ሁኔታ የማን ኃላፊነት ነው ትላለህ?
እኛ እንግዲህ አካባቢ ተወላጅ ሞራን እንዲሁም ፖለቲከኞችም ጭምር የአካባቢያችን ጉዳይ ላይ በጋራ መስራት አለብን ብለን ለመነጋገር ሞክረናል። እንዳልኩ ቀደም ብዬ እንደገለጽኩልህ ምናልባት እናንተም ጋርዛችሁ ያናገራችሁ ትመስለኛ ናባደረ ወዳሩ ቀደም ሲል የልዩ ዞኑ ነን ወደ አማራ ክልል የሚል ወደ ወሎ ወገኑ በዛ ወደ አማራ ክልል መምጣት ነው የምፈልገው ብለው ነበር ሲታገሉ የነበሩት። ይሄን አቋማቸውን ቀይረው አሁን ትህነግ ከተወገደ በኋላ በዛው በትግራይ ክልል መቆየት እንፈልጋለን የሚል አቋም ሲወስዱ እንደ ፓርቲ እንኳን በደንብ ተወያይተውበት የበሰለ መልኩ የደረሱበት መደምደሚያ አይደለም። ጊዜያዊ ስልጣን ለማግኘት ሲሉ ከነሱ ጋር የተደራደሩበት መሆኑን አረጋግጠናል። እኛ በተለያየ ጊዜ ለመወያየት ሞክረናል። ሽማግሌዎችንም ጭምር አስገብተን በአንድ ጉዳይ ላይ በተመሳሳይ ህዝብ ፍላጎት ላይ ለምን እኛ እንለያያለን በሀሳብ በሰከነ በሰለጠነ መንገድ ተወያይተን መግባባት እንችላለን ብለን ሞከርን። በእነሱ በኩል ግን ፍቃደኛ አልነበሩም። አንደኛ ለመወያየት ዝግጁ አልነበሩም። አንዳንዴ ተገኝተው እንኳ ለመወያየት ጥረት ሲደረግ እንዲሁ ዝም ብሎ በድርቅና ራያ ራያ ነው ራያ ራሱን የቻለ ብሔረሰብ ነው ከማለት ያለፈ አሳማኝ የሆነ ምክንያት ሲያቀርቡ አናይም ነበር። ራያ ህብረ ብሔራዊ የሆነ ህዝብ ነው። በራያ ውስጥ አማራ አለ፣ ትግሬ አለ፣ ኦሮሞ አለ፣ አገው አለ፣ የተወሰነም ቁጥር ያላቸው አፋሮች አሉ። ስለዚህ ትብር ነው የአንድ ብሔረሰብ ተብሎ ሊገለጽ የሚችል አይደለም። በአብዛኛው ግን አማርኛ ተናጋሪ ስለሆነ በኑሮም በተለያየ መልኩ ከአማራ ጋር ጥብቅ ቁርኝት ስላለው ቅድም ከተገለጽኳቸው አዋሳኝ ቦታዎች የእጁን ላስታን ዋግን ግምት ስናስገባ አብዛኛው ራያ ከዚህ ጋር የተዋለደ የተዋሃደ የሚዋሰን ብቻ ሳይሆን በተለያየ መልኩ የተሳሰረ ነው እና ይህን ታሳቢ አድርጎ ወደ አማራ ክልል መሆን ይፈልጋል። አሁንም ህዝቡ እያረጋገጠ ያለው እውነት ይሄን ነው። እነሱ ግን ከዚህ በተቃራኒ እየሄዱ ነው። አሁን ለስልጣን ብለው አቶ አገዘው እንግዲህ ዶክተር ሙሉ ነጋ አማካሪ ደብሎ በቢሮ ኃላፊነት ደረጃ ተሾሟል። ጸሐፊው መስከራ የነበረው ጌታቸው ደሳለኝ እንደዚህ ሰራተኛና ማህበራዊ ጉዳይ ቢሮ ምክትል ቢሮ ኃላፊ ሆኖ መሾሙን ሰምተናል። አንድ ዶክተር ጌታቸው የሚባል የጤና ባለሙያ ነበር፣ እሱም የትግራይ ክልል ጤና ቢሮ ምክትል ቢሮ ኃላፊ ሆኖ ተሹመዋል። እና እነዚህ ሰዎች ጥቅምና ስልጣን እንትን አድርጓቸው አሸንፏቸው ይዘውት የነበረውን ዓላማ ሳይቀር ወደ ጎን የተውበት ያነውንም በፓርቲ ደረጃ እንኳ ሳይወስኑ በስራ አስፈጻሚ የተወሰኑ የስራ አስፈጻሚ አባላት ፍላጎት ብቻ መሄዱን አረጋግጠናል። እና እና አሁንም ቢሆን በማንኛውም ጊዜ ለመወያየት ዝግጁ ነን። ህዝብም ጋር ተንተባብሩ የነሱን አባላት ተገኝተው አባቸውን እየገለጹ ነበር ለምሳሌ አላማጣ ላይ። ነገር ግን በሚያሳዝን ሁኔታ የነሱ ልጆች ወይም የነሱ አባላት በሰለጠነ በሰከነ መልኩ ውይይት ማድረግ ሳይሆን ሐሳብ ከሌላቸው በመረበሽ ድምጽ በማስቀመጥ እና ስብሰባው በካካ ሁኔታ እንዳይካሄድ ለማድረግ ጥረት በማድረግ የሚገለጽ የሚፋጠቅበት ሁኔታ ነበር። እሱንም ህዝቡ ራሱ ይያለ ውይይቶቹ የታሰበላቸውን አላማ ያካሄዱበት ሁኔታ አለና አሁንም እንደዛም ሆኖ እኛ በእኛ በኩል ውይይት ዝግጁ ነን። እነሱ ግን ዳንኤል ፍቃደኝነት አይታይባቸውም።
አዎ አስተጋይ ነው እንግዲህ ስልጣኑን ትላይ ቁጥጥ ካሉ ወረደ ወደታቸው ለህዝቡ ሊከብድ ይችላል። ልክ ነኛ ኢትዮጵያን ሬዲዮ ሲበስዩድን ያናገርነው አስተውሳሉ ምስጋና ደስዬ ነው። እንደዚህ የራያ ህዝብ የማንነትና የራስ አስተዳደር ጥያቄ ያስተባብርን ነው የሚል መልእክት ደረሰን። ያንን ለማስተጋባት ስንል ጥያቄዎችን አስተናግደን ነበር። የዛን ጊዜ በዚህ መልክ የፓርቲ ምስረታ እና ወደ ትግራይ መቆየት አለብን ወይንም ያክልል በማንነት መጨፍለቁን እንቀበላለን ብሎ መግለጫ ሰጡን ነበር። ስለጥያቄና መልስና ወያያቸው እና እንግዲህ እስቲ እነሱ ሞለል ቦናች ተመልሰው ወደ ህዝቡ ጥያቄ ቢቀርቡና በዛካቢ ያለው ሰላም ቢሰፍን በመላ ኢትዮጵያ መንግድ ያለው ሁኔታ እንዲሻሻል ያላችሁ ጸሎት ነው። ዶክተር ሲሳይ እንግዲህ በጥያቄ አላነሳውት ነገር ካለ ምናልባት መልእክት ያው ዙሮን ዙረን ይሄንን አላማ የተቀደሰ አላማችሁን ለመደገፍ ህዝቡ እንዲተባበራችሁ የተቻለውን እየረዳ የህዝቡን ጭፈትና ብሶቱን ምላሽ ያገኘ በመምጣቱ የተረጋጋና መሰረት እንዲይዝ ለማድረግ እርግጥ እያንዳንዱ ኢትዮጵያዊ ድጋፉ መስጠት አለበት። የከለከለ ሳይባል አንተ በዚህ ዙሪያ ላይ መሰጠው መልእክት ካለ እንም ያላነሳሁት ነገር በጥያቄ ካለ አንድ አምስት ደቂቃ ጊዜ ልስጥህና በሱ ዙሪያ ላይ ቆይታ ብታደርግ አመሰግናለሁ።
በጣም ነው ማመሰግነው አቶ ተኮላ። እንግዲህ እንደዚህ ትኩረት ሰጣችሁ በራያን ህዝብ ሁኔታ ስለተከታተላችሁና አሁንም ድሉን በእኔ በኩል አድርጎ ድምፁ እንዲያሰማ ስላመቻቻችሁ በጣም አመሰግናለሁ። የመጀመሪያው የአማራ ክልል መንግስትና ህዝብ ቀደም ሲል ጀምሮም ቢሆን ከራያ ህዝብ ጎን ነበረ። በተለይ የአማራ ህዝብ በራያ ህዝብ ላይ ግፍ ሲፈጸም ተቃውሞውን በማሰማት በበርካታ የአማራ ክልል ከተሞች ሰልፎች የተካሄዱበት ሁኔታ ነበረ። በማንኛውም ጊዜ ከጎናችን ነን ብሎ ያረጋገጠበት ሁኔታ ነበረ። በኋላም የህግ ማስከበር እርምጃ ሲወሰድ የአማራ ልዩ ኃይል የአማራ ሚሊሻና ፋኖ ክቡር የሆነውን ህይወት መስዋዕትነት ከፍሎ እነዚህን ህዝቦች ነጻ ያወጣበት ሁኔታ መኖሩ እጅግ የሚያኮራ የሚያስመሰግን ተደርጎ ሊወሰድ ይገባል። ከአሁን በኋላ የፌዴራል መንግስቱም ቢሆን ተገቢ ትኩረት ሰጥቶት የራያ ህዝብ እና የወልቃይት ጠገዴ ህዝብ እንዲሁም የጠለምት ህዝብ በአጠቃላይ ቶሎ ልባት የሚያገኝበት ውሳኔ አሁን ጥናት አድርገው ሄደዋል የፌዴራል መንግስት ባለስልጣናት። በእነዚህ ባለስልጣናት ሪፖርት መሰረት የፌዴራል መንግስት በአጭር ጊዜ ውስጥ ውሳኔ ሰጥቶ እነዚህ ህዝቦች ተረጋግተው በአማራ ክልል ውስጥ የሚቆዩበት እና ምናልባት ቀጣይ የህግ ስርዓት የህዝበ ውሳኔ የመሳሰሉት ጥያቄዎች ካሉ በቀጣይ የሚስተናገዱበት ሁኔታ ሊፈጠር ይችላል። ከዚህ ባለፈ ግን በህዝብ ስም እየማሉ እየተገተቱ ቆይተው አሁን የህዝብን ፍላጎትና ስሜት የህዝብን ጥያቄ ወደ ጎን ብለው ክደው ማለት ይቻላል ክህደት ፈጽመው ልክ እንደ ጁንታ ወይም እንደ ክህነት ሁሉ ህዝባቸውና ሀገራቸውን ክደው ወደ ለስልጣን ቅድሚያ ሰጥተው ወደ ትግራይ የሄዱ ወንድም እህቶቻችን አሁንም ቀልባቸውን መለስ አድርገው የህዝባቸውን ስሜትና ፍላጎት የሚያስተናግዱበት ሁኔታ እስካለ ድረስ እኛ በእኛ በኩል ከህዝባችን ጋር ሆነን ለማስተናገድ በሰላማዊ መንገድ ለመወያየት ህዝባችንም በተረጋጋ ሁኔታ ህይወቱ እንዲመራ ለማድረግ የምንችለውን ጥረት እናደርጋለን። በዚህ አጋጣሚም ጥሪ እናስተላልፋለን። በድጋሜ እናንተን በገንዘብም በሀሳብም በተለያየ መልኩ የሚዲያ ሽፋን በመስጠትም ስለተባበራችሁን እና ከራያ ህዝብ ጎን ስለቆማችሁ በአጠቃላይም ከአማራ ህዝብ ጎን ከኢትዮጵያ ህዝብ ጎን ቁማችሁ እየሰራችሁ ያላችሁ ስራ በእጅጉ ያስመሰግናል። አሁንም በድጋሜ እንኮራባቸዋለን። ይህን ጥረታችሁን አጠናክራችሁ እንድትቀጥሉ ማሳሰብ እፈልጋለሁ።
በጣም ጥሩ ዶክተር ሲሳይ። እንግዲህ እኛም በዚህ ከዚህም ይህንን የአማራ ህልውና ጉዳይ የኢትዮጵያም አንድነትና አንድ ሀገር አንድ ህዝብ በሚለው መርሆ ስር ለመንቀሳቀስ በምንሞክርበት ጊዜ ራያም ብቻ ወልቃይትንም ጠገዴ ሁመራ መተማ ሌሎቹንም በህዋት ወረራ ማነታቸው ተጨፍልቆ ለመከራ የተጋለጡት ማነታቸው ለማስከበር የሚያረጉት ተጋርሉ ላይ አስተዋጽኦአቸውን በማበረከት ላይ እንገኛለን። እናንተም በርቱ፣ ለወደፊቱም ያስፈልገውን እንግዲህ ግንኙነት ያደረግን ለዚህ ለተቀደሰ ዓላማችሁ ኢትዮጵያን ለማኖር ለማቆየት የሚደረገው ተጋድሎ ያማራ ሁሉና መጥበ ወሳኝ ነውና በዚህ ዙሪያ ማድረግምናረጋቸው ነው ያገናኙናል። በርቱ። እንግዲህ መልካም የትግል ጊዜና ሰላሙን ለእናንተ ማካይ ለሁሉም እግዚአብሔር እንዲቸር በዚሁ ሰናበታለሁ። እንም ብዬ እንግዲህ በላይ ጊዜ እንገናኝ ደህናውን ላለው
ነታማ መስግናለሁ። አሜን። ደውላችንም ሰላሙን
አሜን።
ያን የሙዚቃ እንደሆነ አልነበረም፣ ጥላሁን ነበረ። የኤሌክትሮኒክስ ቴክኖሎጂ እንደሆነ አልነበረም፣ እርሱ ያንንም ጥላ
ሰማ ጀምሮበ ያን ጊዜ ነው በልጅነቴ ነው የጥላሁን አድናቂ መሆን የጀመርኩት። የሱን ዘፈን በማስመሰል ሁሉ እዘፍናለሁ። የሱን ዘፈን ጀምሮ ከዶሮ ጀምሮ የሚያስደንቀኝ ሌላው ነገር ሳይደንስ ሳይነቃነቅ የስቴጅ ኮንትሮል ሁሉ ያለው ዘፋኝ ነው። በአስተያየቱ በድምፁ ሰው የመሳብ ችሎታ አለ።
አዝግጅቶች በተለያዩ መድረኮች ለህዝብ ማቅረብ አዝግጅቶች
አድማጮቻችን እስካሁን ስታዳምጡት የቆያችሁት ከስዊድን ስቶክሆልም የሚተላለፈው የኢትዮጵያ አንድነት ሬዲዮ ነው። ሳምንታዊ ስርጭታችንን ወደ ማጠናቀቁ ተቃርበናል። የዛሬውን የጥር 2 ቀን 2013 ዓ.ም ወይም የጃንዋሪ 10 2021 ስርጭታችንን ያስተናግድናችሁ ንጉስ ታምራት ተኮላ ወርቁና እኔም ወርቁ ሞላ ነበርኩ። በሚቀጥለው ሳምንት በሌላ ፕሮግራም እስክንገናኝ ደህና ሁኑ። መልካም ሳምንት ይያልን። በዚሁ እንሰናበታለን። ድል ለኢትዮጵያ ህዝብ።
Yeah.